ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደ መተላለፋችን ብዛት እንደ በደላችንም ብዛት ያልፈረደብን እግዚአብሔር አምላካችን የተመሰገነ ይሁን። እያንዳንዱን ቀናት ኖ በሰላሙና በቸርነቱ እየጠበቀን ምሕረቱን አብዝቶልን እግዚአብሔር አምላካችን ለዚህች ለተወደደች ምሽት ደግሞ እንድንበቃ ፈቃዱ ሆኗል። በእውነት የእግዚአብሔር ምሕረት ባይበዛልን ኖሮ ወገኖቼ እኔና እናንተ ይህችን ቀን የዛሬዋን ቀን የዛሬዋን አየር ፈጽሞ ለመተንፈስ አንችልም ነበር። ከሚዋጉን ከረቀቁ የጠላት ዘዴዎች ሁሉ ጠብቆን እግዚአብሔር አምላካችን አሁን ደግሞ በራዲዮናችን ዙሪያ አንድ ላይ በመሰባሰብ እርሱን እንድንሰማ ከቃሉም አድ እንድንካፈል ፈቃዱ ሆኗል። እግዚአብሔር ታላቅ ነው። እንደምናመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ፣ በዛሬው ምሽት ክፍለ ጊዜ ጥናታችን ከተከታታዩ የመጽሐፈ ኢያሱ ክፍል ምዕራፍ 20 ከቁጥር 1 እስከ 6 ያለውን አንድ ላይ እንመለከታለን። በማስቀደም ዝማሬን ጋብዛችሁ አቤቱ እግዚአብሔር እግዚአብሔር ስለዚህ ዝማሬ እጅግ የተመሰገነ ይሁን። በዝማሬው የሚያገለግለን ወንድማችን አገኘውን እግዚአብሔር በኖረውና በአገልግሎቱ አብዝቶ ይባርከው። እንጸልይ። አንተ የማትሳሳት ታላቅና ዘላለማዊ የሆንክ ምክር የማያስፈልግ ጌታችን እግዚአብሔር አባታችንን መድኃኒታችን እጅግ እናመሰግንሃለን። በዚህች ሰዓት ደግሞ ፈቃድህ ሆኖ እንደገና በፊትህ እንድንቀርብ ኖ እግዚአብሔር ሆይ በሚያስችለው ጸጋህ ደግሞ ደግፈ ጠብቀ እግዚአብሔር አምላካችን ሆይ ይቺን ሰዓት ሰጥተናልና ጌታ ሆይ በጣም እንወድሃለን። እግዚአብሔር አምላካችን ሆይ የልባችንን ፍቅር ላንተ ያለን አንተ ታውቃለህ። ጌታ ሆይ አሁንም እንደ ጴጥሮስ ደግሞ አንተ ስትጠይቀን አዎ እንወድሃለን እንላለን። ጌታ ሆይ እውነተኛውን የልባችንን ፍቅር ኖ በፊትን ገልጽ አለን ልባችንን ተመልከት እግዚአብሔር አባታችንና አምላካችን ነው የጎደለ ነገር እንኳን ቢገኝብን ድካምም እንኳን ቢገኝብን ይቅር የምትል አምላክ ነህና ታምነን አንተ ፊት ደሞ ቀርበናል በአባትነትህ እሽታ በፍቅርህም ደሞ እንድትመለከተን እንሆ ራሳችንን በፊት እናደርጋለን ጌታችንና መድኃኒታችን ሆይ እኔ ባሪያህ ደግሞ በዚህች ሰዓት ጸልያለሁ እግዚአብሔር ሆይ የሚያስተምረውንና የሚያጽናናውን መንፈስ ቅዱስህን ልከ እንድታስተምረን ያንዳንዳችንን ደግሞ እግዚአብሔር ሆይ ከቃልህ ታምራትን ማየት የምንችልበትን ጸጋ እንድትሰጠን እንለምናለን በዚህ ሰዓት እግዚአብሔር አምላኬ ሆይ ላንተ የሚሳንህ ምንም ነገር እንደሌለ እናምናለን አንተ እኛን ለማስተማር ስልጠና አያስፈልግህም ኮሌጅ መግባት አያስፈልግህም የትምህርት ቅድና ፕላን ማውጣት አያስፈልግህም እግዚአብሔር አምላካችን ሆይ አንተ ሙሉነ ሁሉ ነገር አለ በቸርነትህ ደግሞ እኛን ጌታዬ ሆይ እንድታሰለጥነን ለቃልህም ደግሞ ታማኞች አድርገህ የእምነት ግሮቻችንን ጌታዬ ሆይ እንድታጸናና እንድታበረታታ እንጸልያለን ወገኖቼ በዚህች ሰዓት አንተን ታምኖ የቀረቡ አሉ እግዚአብሔር ሆይ በተለያየ አይነት ሁኔታ ውስጥ ሆነው ደግሞ የሚያደምጡ ቃልህንም የሚከታተሉ አሉ እነዚህንም ሁሉ እንድትባርካቸው እግዚአብሔር አባቴና መድኃኒቴ ሆይ መሻታቸውንም ሁሉ እንድትፈጽምላቸው ለምንሃለሁ ቃልህ እግዚአብሔር ሆይ እንዲሁ በከንቱ በዚህን ጊዜ አይተላለፍምና እግዚአብሔር ሆይ በቃልህ ደግሞ እንድትነካቸው ጸልያለሁ ጌታዬና አምላኬ ሆይ ታላላቆችና ታናናሾች ራዲዮናቸውን ከፍቶ አንተን ይጣባበቃሉ በዚህ ባየር ሞገድ ውስጥ ሆነ ደግሞ እግዚአብሔር ሆይ ለእያንዳንዳቸው እንድትናገራቸው እለምናለሁ ለኔም ለባሪያህ ደግሞ እግዚአብሔር ሆይ የሚያስፈልገውን ነገር እንድትሰጠኝ እለምናለሁ አንተ ያልሰጠኸኝን ነገር እግዚአብሔር ሆይ ለወገኖቼ እንዳልሰጥ ከስጋዬ የተነሳ እግዚአብሔር ሆይ የስጋንና የደምን ሐሳብ እንዳልገልጥ አንተ በመንፈስ ቅዱስ ኃይል ከናፍርቶቼን እንድትጠብቅ ጸልያለሁ እግዚአብሔር ሆይ ጊዜውን ሁሉ ባርክልን ሰዓቱንም ባርክልን አየሩንም ሁሉ ባርክልን በውድ ልጅህ ባከበርከውና ባጸደቅከው በቀኝህም ባስቀመጥከው በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም ስትል ስማን አሜን ጆች በትላንትናው ምሽት ክፍለ ጊዜ ጥናታችን ከኢያሱ መጽሐፍ ከምዕራፍ 15 እስከ 19 ያለውን መጨረሻ ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ እግዚአብሔር ረድቶን አብረን የምናጠናው ክፍል መጽሐፈ ኢያሱ ምዕራፍ 20 ይሆናል። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጋችሁ መጽሐፈ ኢያሱ ምዕራፍ 20 ተመልከቱ። ኢያሱ ምዕራፍ 20 አብያሳቡ መማጸኛ ከተሞች የሚል ይሆናል። የመጽሐፈ ኢያሱ ምዕራፍ 20 አብያሳቡ መማጸኛ ከተሞች የሚል ነው። በዚህ ምዕራፍ ስለ መማጸኛ ከተሞች እንመለከታለን ባጭሩ። ከዚህም ለሕይወታችን የሚሆን ትምህርት እንደምናገኝበት አምናለሁ ወዳጆቼ። አንዳንድ ከተሞችን ለመማጸኛ ከተማነት እንዲመደቡ ያዘዛቸው እግዚአብሔር ራሱ ነበር። በጣም የሚገርመው ደግሞ አንዳንድ ኋላ ቀርናቸው ተብሎ የሚገመቱ የጥንት ነገዶች የዚህ አይነት ከተሞች ያሏቸው መሆኑን። የመማጸኛ ከተሞች አስፈላጊነት ልብ በሉ፣ የመማጸኛ ከተሞች አስፈላጊነት አንድ ሰው ሳያውቅ በድንገት ሰው የገደለ እንደሆነ አንድ ሰው ሳያውቅ በድንገት ሰው የገደለ እንደሆነ ነፍሰ ገዳዩ ወደዚያ ሄዶ እንዲጠለል ለማድረግ ነበር። መስተዋላችሁ? የመማፀኛ ከተሞች አስፈላጊነት አንድ ሰው ሳያውቅ በድንገት ሰው የገደለ እንደሆነ ነፍሰ ገዳዩ ወደዚያ ሄዶ እንዲጠለል ለማድረግ ነበር። ኮና በመባል በሚታወቀው በሃዋይ ደሴቶች ውስጥ ሰዎች ሄዶ የሚጠለሉበት መማፀኛ ከተማ ተገኝቷል። በዚያ የነበሩ ነገዶች እርስ በርስ ይገዳደሉና የሰው ልጅን ለጣዖቶቻቸው መስዋዕት ያቀርቡ በነበረበት ዘመን ነበር ይህ የመማፀኛ ከተማ አገልግሎት ይሰጥ የነበረው። በዚያን ጊዜ ክርስትና ገና ወደዚያ ሀገር አልገባም ነበር። ዛሬ ያንን ከተማ ቱሪስቶች ይጎበኙታል። የመማፀኛ ከተሞችን እንዲለዩ እግዚአብሔር ያዘዘው በዘጸአት ምዕራፍ 21 ቁጥር 13 ነበር። ዘጸአት ምዕራፍ 21 ቁጥር 13ን በኋላ ተመልከቱ። እንዲህ ይላል፣ ባይሸምቅበትም ነገር ግን እግዚአብሔር ድንገት በእጁ ቢጥለው የሚሸሽበት ስፍራ እኔ አደርግልሃለሁ የሚል ቃል ተጽፎ እናገኛለን። በዚህ ስፍራ በዘልቁ ምዕራፍ 35 ደግሞ በዘልቁ ምዕራፍ 35 እነዚህን የመማፀኛ ከተሞች በተመለከተ ዝርዝር መመሪያዎችን ሲሰጥ እንመለከታለን። በስህተት ነፍስ የገደለ ወደዚያ ይሸሽ ዘንድ የመማፀኛ ከተሞች እንዲሆኑላችሁ ከተሞችን ለእናንተ ለዩ ይላል ቃሉ። ዘልቁ ምዕራፍ 35 ቁጥር 11ን ይመለከቷል። ኦሪ ዘልቁ ምዕራፍ 35 ቁጥር 11ን ተመልከቱ። ወዳጆቼ በአሁኑ ጊዜ የእስራኤል ልጆች ወደ ተስፋው ምድር ገብቷል። ለእያንዳንዱ ነገድ ርስት ተከፋፍሏል። እግዚአብሔር ደግሞ የመማፀኛ ከተሞች እንዲሆኑ አንዳንድ ከተሞችን እንዲለዩ እግዚአብሔር ለኢያሱ ይነግራል። ለእስራኤል ልጆች እንዲህ ብለ ተናገራቸው፣ ሳይወድ ሳያውቅም ሰውን የገደለ ገዳይ እንዲሸሽባቸው በሙሴ እጅ የነገርኳቸው መማፀኛ ከተሞችን ይለዩ፣ ከደም ተበቃዩ መማፀኛ ይሆኑላችኋል ይላል። ኢያሱ ምዕራፍ 20 ከቁጥር 2 እስከ 3 ያለውን መመልከት ይቻላል። ኢያሱ ምዕራፍ 20 ከቁጥር 2 እስከ 3 አንድ ሰው ከተገደለ የተገደለው ከሁለት በአንዱ ምክንያት ሊሆን ይችላል። በድንገት ተገድሎ ይሆናል፣ ወይም ደግሞ ሆን ተብሎ ተገድሎ ይሆናል። በእስራኤል አገር ሰውን የገደለ በድንጋይ ተወግሮ ይገደላል። ዛሬም ቢሆን ወገኖቼ ሰውን የገደለ በሞት ፍርድ ይቀጣል። እንዲህ በመደረጉም የብዙዎችን ሕይወት ማዳን ይቻላል። እዚህ ላይ ልብ በሉ፣ ሰዎች እንዲገደሉ አንፈልግም፣ ግን አንድ ሰው ሆነ ብሎ ወንድሙን ከገደለ ደግሞ መገደል አለበት። እግዚአብሔር ወገኖቼ የሰውን ባህሪ ያውቃል። ይህን ሕግ ያወጣውም እርሱ ነው። ይሁን እንጂ አንድ ሰው ሳያውቅ ሌላውን ቢገለው ግን የሚጠለልበት ከተማ ያስፈልገዋል። በዚያ ሆኖ ጥበቃ እንዲደረግለት ያስፈልጋል። ለዚህ ምሳሌ የሚሆን አንድ ታሪክ በቅዱሳት መጻሕፍት ተጠቅሷል። ሁለት ሰዎች ጫካ ውስጥ ዛፍ እየቆረጡ ነበር። የመጥረቢያው ብረት ከእንጨቱ ያመልጥና ሌላውን ሰው መጥቶ ይገለዋል። ይህን የተመለከተው የሟች ወንድም ደግሞ ወንድሜን የገደለው ሆን ብሎ ነውና ለወንድሜ መበቀል አለብኝ፣ ገዳዩን ሰውዬ መግደል አለብኝ ብሎ ይዝታል። እንግዲያ ተመልከቱ፣ የመማፀኛ ከተማ ባይኖር ኖሮ አውቆና ሆን ብሎ ባላደረገው ነገር ገዳዩ ተገድሎ ነበር ማለት ነው። ስለዚህም ገዳዩ ሸሽቶ ይሄድና ከነዚህ ከተሞች በአንዱ በስደተኝነት ይቀመጣል። ወዳጆቼ አምላካችን መጠጊያችንና ኃይላችን ነው። ባገኘንም በታላቅ መከራ መጠጊያችንና መሸሸጊያችን ነው። እንዲህ ብንልስ
I'm better.
ጌታ የተመሰገነ። በዝማሪውም ደግሞ ያገለገለን ወንድማችንን መስፍን ጎቶን እግዚአብሔር አብዝቶ ይባርከው። አዎ እግዚአብሔር መሸሸጊያችን ስለሆነ እኛን ፈራም። እግዚአብሔር ስሙ ከፍ ይበል ወዳጆቼ። አለፍ ብለን ደግሞ ከመጽሐፈ ኢያሱ ምዕራፍ 20 ከቁጥር 4 እስከ 6 ያለውን እስቲ አንድ ላይ እንመልከት። መጽሐፈ ኢያሱ ምዕራፍ 20 ከቁጥር 4 እስከ 6 ያለውን ተመልከቱ። እንዲህ ይላል፣ ከነዚህም ከተሞች ወደ አንዲቱ ይሸሻል። በከተማይቱም በር አደባባይ ቆሞ በከተማይቱ ሽማግሌዎች ጆሮ ነገሩን ይናገራል። ገዳዩ ማለት ነው። እነርሱም ወደ ከተማይቱ ይቀበሉታል፣ የሚቀመጥበትም ስፍራ ይሰጡታል። ደም ተበቃዩ ቢያሳድደው አስቀድሞ ሳይጠላው ባልንጀራውን በስህተት ስለገደለው ነፍሰ ገዳዩን በእጁ አሳልፈው አይስጡት። በማኅበሩ ፊት ለፍርድ እስኪቆም ድረስ በዚያ ሞራት ያለው ታላቁ ካህን እስኪሞት ድረስ በዚያች ከተማ ይቀመጥ። ከዚያም ወዲያ ነፍሰ ገዳዩ ይመለሳል፣ ወደ ከተማውም ወደ ቤቱም ሸሽቶ ወደ መጣበትም ከተማ ይገባል ይላል። ተመልከቱ ወዳጆቼ፣ ከመማፀኛ ከተሞቹ እኔና እናንተ የምንማረው መንፈሳዊ ትምህርት ይኖራል። ወዳጆቼ ጌታ ኢየሱስ ክርስቶስ ስለኔና ስለናንተ ሞተ። መሞት ብቻ ሳይሆን መጠለያ መሸሸጊያችንም ሆነልን። ክርስቶስ መጠጋ መለያችን እንደሆነ የዕብራውያን መልእክት ጻፊ ሲናገር በፊታችን ያለውን ተስፋ ለመያዝ ለሸሸን ይላል። አውደ ምንባቡ የሚናገረው ኃጢአተኛ መሆናቸውን አምነው በኢየሱስ ክርስቶስ መስቀል ላይ ሞት የተዘጋጀውን የመዳንን መንገድ ለተቀበሉ ሁሉ መሆኑ ይታወቃል። ወደ እርሱ የሚሸሹ ሁሉ በርሱ የሚጠለሉ ሁሉ ከእግዚአብሔር ቁጣ ለዘላለም ይድናሉ። ይህ ታላቅ ትምህርት ነው ወዳጆቼ ለኛ። ለክርስቶስ መገደል ተጠያቂው ማን ነው? ዓለም ሁሉ ለሞቱ ተጠያቂ ነው ወዳጆቼ። አይሁድም ሆኑ አረማውያን በክርስቶስ መገደል ተሳትፈዋል። ሁለቱም በእግዚአብሔር ፊት ይጠየቁበታል። ክርስቶስ የመጣው ራሱን ለብዙዎች ቤዛ አድርጎ ለመስጠት ነው። በርሱ መስቀል ላይ ሞት እምነታቸውን በርሱ ለሚያደርጉ ሁሉ የመማፀኛ ከተማ አላቸው። ዛሬ ልክ ነፍሰ ገዳዩ ወንድሙን ሳያውቅ በድንገት ገድሎ ወደ መማፀኛ ከተማ እንደ ተሸሸገ ሁሉ ዛሬም እኛ ደግሞ ወደ ኢየሱስ ክርስቶስ ጉያ እንሸሸጋለን። ወደፊት ከሚመጣው ፍርድ ሁሉ በርሱ እንድናለን። ጌታ ኢየሱስ ክርስቶስ መሸሸጊያችን ነው ወዳጆቼ። አይደለም እንዴ? ለኢየሱስ በመስቀል ላይ መሞት አይሁዳውያንን ተጠያቂ ማድረግ ትክክል አይደለም። ጌታችን የተሰቀለው በሮማውያን መስቀል እንጂ በአይሁዳውያን መስቀል ላይ አልነበረም። ወቀሳውን በዚህኛው ወይም ደግሞ በዚያኛው ወገን ማድረጉ ጠቃሚ አይደለም። አንዱ የሌላውን ያህል በደለኛ ነው። ለአይሁዳውያን ወንድሞቹ ጴጥሮስ ባሰማ ሁለተኛው ስብከቱ አሁንም ወንድሞቼ ሆይ እናንተ እንዳለቆቻችሁ ደግሞ ባለማወቅ እንዳደረጋችሁ ታውቃላችሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው አለ። የሐዋርያት ሥራ ምዕራፍ 3 ከቁጥር 17 እስከ 18 ያለውን ስፍራ ተመልከቱ። የሐዋርያት ሥራ ምዕራፍ 3 ከቁጥር 17 እስከ 18 ጴጥሮስ ወዳጆቼ ተመለሱ ንስሐ ግቡ በማለት ነበር ንግግሩን የደመደመው። ሐዋርያው ጳውሎስ ለክርስቶስ መሞት አረማውያንም ማለት አይሁድ ያልሆኑት ጭምር ተጠያቂ እንደሆኑ ይናገራል። በበሰሉት መካከል ግን ጥበብን እናገራለን። ነገር ግን የዚህችን ዓለም ጥበብ አይደለም፣ የሚሻሩትንም የዚህችን ዓለም ገዢዎች ጥበብ አይደለም። ከዚህች ዓለም ገዢዎች አንዱ እንኳ ይህን ጥበብ አላወቀም። አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር ይላል። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 6 እስከ 8 ያለውን ስፍራ መመልከት ይቻላል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 እና 8ን ተመልከቱ። ወዳጆቼ ከዚህ ምንባብ መረዳት እንደምንችለው አውቆም ይሁን ሳያውቅ የዚህ ዓለም ሰው በሙሉ በክርስቶስ ሞት ተጠያቂ መሆኑን ነው። በጣም ግልጽ ለመሆን እኔ በደለኛ ነኝ፣ እናንተም እንዲሁ በደለኛ ናችሁ። ይሁን እንጂ ወዳጆቼ እግዚአብሔር እኛ በደለኞቹ የምንጠለልበትን ከተማ አዘጋጅቶልናል። እግዚአብሔር የተመሰገነ ይሁን። ይህም ከተማ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። አንተስ ወዳጄ ሆይ መጠጊያ መጠለያ እንዲሆን ወደ ኢየሱስ ተጠግተሃልን? በርሱ ጥበቃና ጥንቃቄ ይደረግልሃልን? እግዚአብሔር ለእያንዳንዳችን ይህንን ታላቅ አእምሮ ዕለት ዕለት ይፍጠርልን። ዛሬም ቢሆን ወዳጆቼ ባጠፋንና በወደቅንበት ጊዜ በፊቱም በምናነክስበት ጊዜ ወደ ኢየሱስ ክርስቶስ ሄደን እንሸሸጋለን። የምሕረቱንም ጥላ እንተማመንና በፊቱ እንወድቃለን። እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ በኩል ደግሞ ይቅር ይለናል። ጌታችን መድኃኒታችን የተመሰገነ ይሁን። እንግዲህ አድማጮች የዛሬው ምሽት ጥናታችን በዚህው ላይ ያበቃል። እግዚአብሔር ከዚህ ምዕራፍ ደግሞ ብዙ ቁም ነገሮችን እንደገለጠላችሁና ታላቅ ነገርም ደግሞ እንዳስተማራችሁ እምነታችን ነው። እግዚአብሔር ስለዚህ ቃሉ እየተመሰገነ ይሁን። ደብዳቤዎቻችሁን ደግሞ በየጊዜው መጻፍን አትርሱ። ደብዳቤ በምጽፉበት ጊዜና በምታጽናኑን ጊዜ ይታላቅ አገልግሎት እንደሆነም አዘንጉ። ቤተ ክርስቲያን ሄዶ ደጃፉ መቆም፣ ፑልፒት ላይ ወጥቶ ማገልገል፣ በዝማሬ ማገልገልም ትልቅ ጸጋ ነው። በተለይም ደግሞ ለኛ ማበረታቻና ማጠንከሪያ ይሆን ዘንድ እናንተ ደብዳቤ ስጽፉልን ልባችን በሐሴት ይሞላል፣ ደስ እንሰኛለን። ይህ ታላቅ አገልግሎታችሁ መሆኑንም አትዘንጉ። እግዚአብሔር ይባርካችሁ። ሰላም
በፊቱ ዘላለሁኝ፣ አምላኬን አከብራለሁኝ። እንደፈለገሽ ትበለኝ፣ ሜልኩል ብትንቀኝ ግድ የለኝ። በፊቱ ዘላለሁኝ፣ አምላኬን አከብራለሁኝ። እንደፈለገሽ ትበለኝ፣ ሜልኩል ብትንቀኝ ግድ የለኝ። በሰማያት ረድኤት መልሶ ደስ ብሎኛል፣ ተራቴ ረግጦ ገዝቶልኛል። በበረት ስለ እኔ ተወልዶ እስከ መስቀል ሞት ድረስ ታዞ ያለውን ልጅ ከጎኔ ነው በያዕቆብ ቤት የነገሰው። ሞገስ የሆነው ለርስቱ ፍጻሜ ያለው መንግስቱ። የለውን ልጅ ከጎኔ ነው በያዕቆብ ቤት የነገሰው። ሞገስ የሆነው ለርስቱ ፍጻሜ ያለው መንግስቱ። በሰማያት ረድኤትም በምድርም መድኃኒትም መጠጊያ አምባዬ ሆነ። ሳባይቶ ትዕቢተኞችን በትኗል። በማይገረሰስ ጉልበቱ በክንዱ ታላቅ ኃይል አድርጓል። በክብር ከፍ ከፍ ብሏል፣ ፈርዖንን ባህር ውስጥ ጥሏል። ለአብርሃምና ለዘሩ እርሱ ነው ዘላለም ክብሩ። በክብር ከፍ ከፍ ብሏል፣ ፈርዖንን ባህር ውስጥ ጥሏል። ለአብርሃምና ለዘሩ እርሱ ነው ዘላለም ክብሩ። በሰማያት ረድኤት
እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።